ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 22 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ የካቲት 22 ቀን 1184 ቀናት አለፋቸው።
ወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም የተኪ የለንም ባዮች አባዜ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። ላው ዓለም ጥቁር ህዝብና በቀኝ ግዛት ለሚማቅቁ የእስያና የላቲን አሜሪካ ህዝቦች ታላቅ ተስፋና መመኪያ የሆነው ታላቁ የአድዋ ድል 127ኛ ዓመት መታሰቢያ የፊታችን ሐሙስ ይከበራል። ይህንኑ ምክንያት በማድረግ
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በብላቴን ጌታ ህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ
ክፍል 3ን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
አገራችን ኢትዮጵያ አሁንም የውክልና ወረራ ላይ መሆኗ በግልጽ እየታየ ነው። በአዲስ አበባ የአድዋ ቲሸርት እንዳያስተሙ በፖሊስ መከልከላቸውን ማስተማሪያ ቤቶች ገልጸዋል። በአዲስ አበባ የሚገኙ ማስተማሪያ ቤቶች በሚቀጥለው ሐሙስ ለ127ኛ ጊዜ ለሚከበረው አድዋ ድል በዓል ቲሸርት እንዳያስተሙ በፖሊስ ተከልክለዋል። ከኢትዮጵያ አልፎ የጥቁሮች ኩራትና የነጻነት ተምሳሌት ተደርጎ የሚወሰደው የአድዋ ድል በዓል በአመቱ የካቲት 23 በተለይ በአዲስ አበባ በድምቀት ይከበራል። ይሁን እንጂ ዘንድሮ ለ127ኛ ጊዜ የሚከበረው ይኸው የአድዋ ድል በዓል ከወዲሁ ውዝግቦች እየተነሱበት ነው። ከውዝግቦቹ መካከል አንዱ በበዓል ዕለት የሚለበሱ የተለያዩ መልእክት የያዙ ቲሸርቶችና ሽያጭ ስርጭት መግታት ሲሆን በዓሉን የሚዘክሩ መድረኮች ላይ ዳግማዊ አጼ ምኒልክ ምስል ሳይኖር ሌሎች ምስሎች መታየታቸው ሌላ ጉዳይ ሆኗል። ቀደም ባሉት ዓመታት የአድዋ ክብረ በዓልን የሚያከብሩ ሰዎች ከበዓሉ ጋር ተያያዥነት ያላቸው መልእክትና ምስሎችን የያዙ ቲሸርቶችን አሰርተው ይለብሱ እንደነበር የሚታወስ ነው። በዘንድሮ ክብረ በዓል ላይ ቲሸርቶቹን አስተመው ለገበያ የሚያቀርቡ የህትመት ውጤቶች እና ህትመት ቤቶች በቀጥታም ይሁን በተዘዋዋሪ ተጽዕኖ እየደረሰባቸው መሆኑን በዘርፉ ላይ የተሰማሩ ሰዎች አስረድተዋል። ይህ ተጽዕኖ የሥራ ቦታ ከማሸግ የቲሸርት ህትመት ሲያስተሙ የተገኙ ሰዎች ከማሰር የደረሰ ሲሆን በተለይ ከትላንት ጀምሮ የኦህዴድ ፖሊስ በየማተሚያ ቤቱ እየዞረ ለማተሚያ ቤቶች ማስጠንቀቂያ ሰጥቷል። በአገዛዙ የተሰጣቸውን ማስጠንቀቂያ ተላልፈው ቲሸርት አስተመው ለገበያ የሚያቀርቡ ከሆነ ግን ንብረታቸው እንደሚወረስና እነርሱም እንደሚታሰሩ ነጋዴዎች ተናግረዋል። ይሁን እንጂ አገዛዙ ቁጥጥር ማድረጉን ተከትሎ ቲሸርቶችን በማተም ስራ ላይ የተሰማሩ አንዳንድ ነጋዴዎች ቲሸርቶቹን በድብቅ እያተሙ መሆኑን ሰምተናል። ዘንድሮ የአድዋ ክብረ በዓል የሚዘክሩ መድረኮች ከሰሞኑ የተካሄዱ ሲሆን ኦነጉ ቀጀላ መርዳሳ በተሳተፈበት መድረክ ላይ ያደዋ ድል ጀግና ከሆነው ባልቻ ባነፍሶ ጋር የኮሎኔሉን ፎቶ በመታየቱ በህዝብ ፊት ከፍተኛ ውዝግብ አስነስቷል። ይኸውም ከባልቻ ባነፍሶ ጋር በፖስተር ላይ መታየትና በጀግነት መዘከር ያለባቸው ዳግማዊ አጼ ምኒልክን ጨምሮ በርካታ ያለው ጀግኖች እያሉ ምንም ጠቃሚ ታሪክ የለለው ጸረዝቡ አገዛዝ በምን አግባብ በዝክረ ፖስተር ላይ ተቀመጠ የሚለው ሆኗል። በአዲስ አበባ የአድዋ በዓልን የሚገልጽ ምስል ያለበት ልብስ ለብሳቸዋል የተባሉ 50 የሚደርሱ ወጣቶች ታስረዋል። አዲስ አበባ ከተማ ካሏት ክፍለ ከተሞች መካከል አንዱ በሆነው ኮልፌ ቀራኒዮ ክፍለ ከተማ የአድዋ በዓልን የሚገልጽ ምስል ያለበት ልብስ ለብሳቸዋል የተባሉ 50 የሚደርሱ ወጣቶች መታሰራቸውን ቤተሰቦቻቸው ገልጸዋል። በመዲናዋ ስር በሚገኙ የተለያዩ ክፍለ ከተሞች ላይ ባለፉት ሳምንታት የነነዊ ጾምን ምክንያት በማድረግ ቅዱስ ሲኖዶስ አውጆት በነበረው መሰረት ጥቁር የለበሱ በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች በጅምላ መታሰራቸውን መዘገባችን ይታወሳል። ከእስረኞቹ መካከል እስካሁን ፍርድ ቤት ቀርበው ጉዳያቸው ያልታየ በርካቶች ሲሆን በከተማዋ በአፋኝ ኃይሎች ታፍነው ከተወሰዱ በኋላ የደረሱበት ያልታወቁም በርካቶች ናቸው። የካቲት 19 2015 ዓ.ም ተመረጠ በኮልፌ ቀራኒዮ ክፍለ ከተማ ልዩ ስሙ አየር ጤና ተብሎ በሚጠራው አካባቢ የአድዋ በዓልን የሚገልጽ ምስል የታተመበት እንዲሁም አረንጓዴ ቢጫ ቀይ አርማ ያለበትን ልብስ ለብሳቸዋል የተባሉ 48 ወጣቶች በከተማዋ ጸጥታ ኃይሎች ታስረዋል። ወጣቶቹ በአየር ጤና ጅማ በር ፖሊስ ጣቢያ የታሰሩ ሲሆን ከፊሎቹ በዛሬው ዕለት ወደ አዋሽ አርባ መወሰዳቸውን ተነግሯል። ከታሰሩት ወጣቶች በተጨማሪ በሽሮ ሜዳ በፒያሳና በ22 አካባቢ ያደዋ በዓልን የሚገልጽ ምስል ያለበት ልብስ ሲሸጡን የነበሩ በርካታ ወጣቶችና ሱቃቸውም ሙሉ በሙሉ ታሽጓል። የሀገራችንን ወቅታዊ ጉዳዮች ተከትሎ የአማራ ተማሪዎች ማህበር አተማ የአቋም መግለጫ ወጥቷል። የአማራ ተማሪዎች ማህበር አተማ ባወጣው የአቋም መግለጫ የአማራ ህዝብ እንደ ህዝብ ከተከበረ ከታፈረና ሀያልነውን ተወርሮ ወርዶ በመሰረተው ሀገረ መንግስት ውስጥ በዓለም ላይ ተፈጽሞ የማያውቅ ግፍና በደል ያስተናገደ እንደሚገኝ ገልጿል።
ተከለኝም ባዮቹን የረቡዕ የካቲት 22 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የተከየለንም ባዮች አባዜ የአምባገነኖች መለያ ነው ራሳቸው ይሉታል ጭፍሮቻቸውንም ያጨውታል። ኮሎኔሉና ጭፍሮቹ የጀመሩት አይደለም የቆየ ነው። አምባገነኖች በተነሱበት በተከሰቱበት ቦታ ሁሉ ጓደኞቻቸውን አስወግደው የጋራ ኮሚቴ የተባለውንም ውልቅልቁን አውጥተው ራሳቸውን በፈላጭ ቆራጭነት ሲያስቀምጡ መንግስት እኔ ነኝ አገሪቷም እኔው ነኝ ብለው ይታበያሉ። ሊጠቀሱ የሚችሉት ብዙ ናቸው። አጼ ኃይለ ሥላሴ ተከየለሽ ተብለውም ነበር ሲወገዱ ግን ኢትዮጵያ በባሰ ክፉ አገዛዝ ስር ወደቀች እንጂ አልፈረሰችም። ደርግ በመንግስቱ ተተክቶ ይህ አረመኔ በህዝብ ደም ሲጨማለቅ አላይ አንገነዘብ ብለው ያንንም መንጌ መንጌ ሲሉ የነበሩና አሁንም ሊያሞግሱት የሚጥሩ ተውሳኮች እሱ ከወደቀ አገራችን በጠባቦች ትፈርሳለችና ለሱ ተከየለውም ሲሉ ነበር። ዛሬም ቢመለስ አገርን ያድናል የሚሉ ጉዶች እንዳሉ እየሰማናቸው ነው። በህዝብ ኃያልነት ምንም እምነት ስለሌላቸው እምነታቸውን ለተሰየመው አምባገነን እየሰጡ ተከየለኝም ባዮቹን ያጅባሉ። ኮሎኔሉ ዛሬ ህዝብን እየፈጀባለበት ተዋህዶን ሊያጠፋ እየተቀባለበት አገራት ሲሆኑ በተሰየመበት የለም ይህን አናምንም አናይም አንቀበልም ብለው ኮሎኔሉ ተከየለሽ ነው አገራድን ነው ሸኔያት በሉት አትቃወሙት የሚሉን ካንቶች አሁንም አሉ። ለነገሩ ኮሎኔሉን ለመተካት ያቆበቆቡ የራሱን ጓደኞች ብዙ ብዙ ናቸው። ጥፋት እንጂ ደግ ሲሰራ ስላልታየ ለክፋት ለክፋት ደግሞ ኢትዮጵያ ብዙ ጭራቆች የፈሉባትና አለና የሚሉባት አገር ናት። በተዋህዶ ሃይማኖት ላይ ኮሎኔሉ ተነሳ ብለው ስንት ምዕመናን ለተቃውሞ ተነስተው ሲሰው ጳጳሳት የህዝብን እንባ አባሽና አለኝታነታቸውን አጠናክረው መቀጠል ይገባቸዋል። የኮሎኔሉ ጭፍሮች ተክ የለሽ ነው ይሉታል። ሸኔ ኦነግና እሱን ልዩ ያደርጋሉ። እሱ ባይኖር ኖሮ ጠባቦቹ ያጠፉን ነበር ወያኔም ጉድ ያደርገን ነበር ብለው ይቀባጥራሉ። ሸኔ ማን ነው? በማንስ ድጋፍና እርዳታ ከዚህ ደረሰ? እንዴትስ አማራውን ሊፈጅና ወለጋን ሲኦል ሊያደርግስ ቻለ? ኮሎኔሉ ስልጣን ከያዘ ወዲህ የኢትዮጵያ ህልውና ለአደጋ ይበልጥ ተጋልጧል። ጠባብነት መረን ረቆ አስጊነትን በሰፊው ተላብሷል። ከወያኔው ባልተናነሰ ደረጃ ለወያኔም ቢሆን ኮሎኔሉ ጠቅሟል። መቀሌን ለቆለት መልሶ ጉልበት ሰጥቶታል። አሁንም የአማራውን መሬት ሊመልስለት ፋኖን ሊያጠፋለት ደፋ ቀና እያለ ነው። ከጥቅሙ ጉዳቱ የበዛ አገዛዝ ተሰይሟል። የህዝብን ትግል በቄሮ መንጋና በኦዴት ተብየው ማጅራት መጥቶም ይገኛል። የደቡቡን ህዝብም አፋሩንም ወዘተ ለፍጅት ዳርጓል። ለአሜሪካ ለአረብ አገዛዞች መጎንበሱን ቀጥሎበታል። ምኒልክና የአድዋ ድልን ለማርከስ እየጣረ ያለው እየወሰደ ያለው አሳፋሪ እርምጃ ስለ ጸረ ኢትዮጵያነቱ በቂ መሰከር ነው። በያዘው ጸያፍ ተግባር ለመቀጠል ተኪዎች ከጎኑም ከሩቅም አሉ። በለውጥ እርምጃ አስወግደው ሊተኩት የሚችሉም ተኪ የሚሆኑ ብዙ ሺዎች ሞልተዋል። አገር ኢትዮጵያ ከሺዎች አምባገነኖችን ማስወገዷ ከቶም የማይቀር ነው ማለት እንችላለን። ጸረ አማራነት በአድዋ ድል በተመታው ፋሽስት ኢጣሊያ አቋም ዘዴ ተብሎ ተወስዶ ሲስተጋባ የነበረ ነው። ጸረ ባርነት ስርዓት የነበሩትን አጼ ምኒልክን ሌሎችን በባርነት ይዘዋል ጨቁነዋል በሚል የካቶሊክ ቫቲካንን ሳይቀር አሳምኖ ለወረራው ማጠየቂያ ያደረገው ሙሶሊኒ የኢትዮጵያ ህዝብ በአንድነት አድዋ ላይ ስለደባየው የሀገር አንድነትን ሊያፈርስ ብሔረሰቦችን በአማራው ላይ ለማስነሳት አቅዶ ሞክሮም እንደነበር የሚረሳ አይደለም። ዘረኛው ወያኔ ክልል ሲልም ከሙሶሎኒ ተውሶ ቀርቶ መሆኑን ሁሉም ያውቃል። አማራ ላይ ሌሎችን በማስነሳትና ህዝብን በመከፋፈል የቅኝ ገዢ ፍላጎት እቅዱን ለማሟላት ሙሶሊኒ ቢጥርም በእንግሊዝ ቅኝ ግዛት ስር እንሆን የሚሉ የወለጋ ከሃዲዎችን ቢያገኝም ባንዶችን ቢያፈራም ጸረ አርበኛ ጥይቶችን ቢያገኝም መሪዎች ነን ያሉት ቢፈረጥጡም ለወረራው የአሜሪካ መንግስትን ድጋፍ ቢያገኝም ኋላ ቀር ያልሰለጠኑ ብለው የአሜሪካ ጋዜጦች ቢዘልፉንም ፋሽስቱን ጦር ድባቅ መጥቶ የኢትዮጵያ ህዝብ ግን አንድነቱን ጠብቆ ነጻነቱን አስጠብቋል። ጸረ አማራነት ፋሽስትነት ነው፣ ጸረ ኢትዮጵያነት ነው። ዛሬ ኮሎኔሉና አገዛዙ ጸረ አማራ አይደሉም የማይል ማን አለ እንዳንል በስም አማራ ነን ብለው በአማራው ላይ የተነሱት አዴፓ አማራ ብልጽግና የተባሉት ማፈሪያዎች አሉ። ከአገዛዙ ተደምረው በህዝብ ክንድ መወቀጥ መወገር መጥፋት ያለባቸው ናቸው። ተኪ አገር ወዳድ ለውጥ ፈላጊና አምጪ ኢትዮጵያዊ ሞልቷል። በጋራ ትግላችን ዘረኛውን አገዛዝ አውድመን በህዝባዊ መንግስት እንተካ። ኢትዮጵያ ለዘላለም ተከብራ ትኑር። የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታሁሩ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 3 አት የሰው ልጅ በክብር ተጠርቶ በክብር ይሄዳል።
ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ፍርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች የአላጌን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶንዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቲሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ኅዳር 22 ቀን 1888 ዓመተ ምሕረት ማጆር ቶንዞሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲሪ የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገሶ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አድርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶንዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለእርቅ የሚያበቃ ምልክት ባያገኙበትም በግስጋሴ ሄደው ኅዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ኅዳር 28 ሌሊቱን በ11 ሰዓት ከማጆር ቶንዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ልዑል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ከአምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ፊታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ልዑል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስወሌ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶንዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነትም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለጠበበ ርዝመቱ 400 ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከሞቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም በአንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺህ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለሀገሩና ለንጉሱ ለስሙም ክብር ሲል تمن جانتتا بغراري بلو يالا بجكن النسي واقاتلو على انقوا بيتوبيا سراويت فيت بتاليان سراويت فيت اجيك يتمسجن هنا كهون زميش اسكدمو غوبزايو يميبال عديس نفت وطو نبرنا كنفت غوبزايو عشكر قبيو يتوالا تزفن اللت يتاليان سراويت يموتو موتو يششو ششتو يتماركو تماركو دلو للول راس مكونن كهونه بهانا سراويتو بي سفرو قبتو لموتو وندمو النازمدو لبالن جراوم يالك سجمر لول راس مكوننم يسراويتو نلقصو بتمو قزي بمكوانن تنى بسراويتو مكاكل كومو وندمو تشيهوي زاري سلاقرات شنس أنتنا سلنقصات شن كبر بنموت لنيا دستانا كبرات شنو انجي موتاي بالمنا قدايت عرو انجي اتالكسو بلو سلتنا قرو انداغرو لماج اكلو بفرس اكلو مبقري جيهونا يسرون جبدو يتنا قرر بفتاك شو يفكر جمر تزين بوالا اندى سلتنو عالم تورنة عدرارك يه يتبعنو يه يتعليانو سايلو يموتون هلو يحنسو يسكبرو جمر يقصلونم بيه بالا قرو بيت ياسمرو اندي تامم مركون يوم سايقول الله بكبر اندي كمت ادرغو يماجور توزوليننا يطور عالقو تشول مريسا اسنستو بمارد بتعلق سلف الناجب وستو الساتشو بزيو قومو اسكبرواتشو لقول راس مكونن دروا انترناسيونال يعلم منغستاتن هج اوكو كتلات وغن يموتوتن بماسكبرواتشو የቆሰሉትን በማስተማማቸው የተማረኩትንም ባለማጉላላታቸው በኢጣሊያ ሀገር እንኳን ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ተፈሰ ሳይታዘዙና ሳይፈቀዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደምብና ህግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትእዛዝ እስኪመጣላቸው የኮመሰር እያደረጉ አስቀመጧቸው። ከዚህ በኋላ ባላጌ የተማረከውን መድፉን ጠመንጃውን ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላጋሩ ቤት ተተው ወደ አጼ ምኒልክ የጦርነቱን አቋሃንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጼ ምኒልክም ባላማጣ ጠግ ሰፍረው ሳሉ የድሩ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በሉል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ ማጆር ካቴ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ ባላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ተተው ከመሄድ የሚሻለው ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል ይያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተራገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሚ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበገም ድር አድርገው ሲጓዙ የነበሩት የጎጃሙ ንጉስ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትም በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት። መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። ለከተማውም አጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ስራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ታዞሪ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨረስም የቆየውን የምሽጉን ስራ እጅ በእጅ ብለው ጨረሱት። ካላጌ የመጣውን ቁስለኛ ግን አንድ እንኳ ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን እያየ ፍርሃት እንዳያድርበት ነው። ልዑል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ካላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። ልዑል ራስ መኮንን በማናቸውም ቢሆን ጦርነቱ ቀርቶ ነገር ሁሉ በስምምነትና በወዳጅነት እንዲጨረስ ያስቡ ነበርና ይህንኑ ሐሳባቸውን በደብዳቤ አድርገው ለጠቅላይ የጦር አለቃው ጀነራል ባራቲየሪ ወዳለበት ወደ አዲግራት ልከው የዚያን ምላሽ ሲጠባበቁ ለዚሁ ጉዳይ ሌተናንት ፓርቲኒ የተባለ አንድ የወታደር አለቃ ይመጣል ስለተባለ ለእርሱ ተቀባይ ብላታ እንግዳ ተሰማ የተባለ ወደ ምሽጉ ተልኮ ሄደ። ሌተናንት ፓርቲኒን በመጣ ጊዜ ልዑል ራስ መኮንን ከቀሩት ራሶች ጋር በአንድነት ሆነው በወዳጅነት ተቀብለው የእርቁን ሐሳብ ነግረው አሰናበቱት። አጼ ምኒልክም ከጨለቆት ተነስተው ወደ መቀሌ በገቡ ጊዜ ከምሽጉ ራቅ ያለ ስፍራ ላይ ሰፈር አድርገው ወዲያው ከንጉሥ ተክለ ሃይማኖት ጋር ከፍ ባለ ስፍራ ላይ ተቀምጠው የእንዳ ኢየሱስን ምሽግ በመነጽር ሲያዩ አመሹ። ምሽጉ በጣም የተነከረ ነበር። ዙሪያውን በረድፍ በረድፍ እየሆነ በግንብና በካብ ተሰርቷል። በስተውጭም ፈረሰኛና እግረኛ ጥሶ እንዳይገባ በሽቦ ታጥሯል። በካቡም ጥግ አፈርና አሸዋ በጆንያ እየተሞላ ተደርድሮበታል። ከዚህም በቀር የሚያሰጋው ስፍራ ዲናሚት፣ ባሩድ፣ ሌላም ይህን የመሰለ የሚፈነዳ ነገር ቀብረውበት ነበር። አጼ ምኒልክም የምሽጉን መጠንከር የዲናሚቱን መቀበር በሰላይና በወሬ ሰምተውት ስለነበረ ወታደሮች ወደ ምሽጉ እንዳይቀርቡና እንዳይዋጉ አስለፍፈው ነበር። ዋና ሐሳባቸውም በዚህ በመቀሌ ምሽግ ሰራዊታቸውን ከማድከም ወደ አጋሚ አልፈው በዚያው በኩል ወደ አስመራ ሄደው ዋናውን ጦርነት በአስመራ ላይ ለማድረግ ነበር። ነገር ግን ሐሳብን የሚጨርሰው ጊዜ ነው እንጂ ሰው ብቻ አይደለምና አንድ ወታደር ስንቁንና ዕቃውን በአጋሰስ ጭኖ ወደ ሰፈር ገብቶ አጋፈሱን ሲያረግፍ በቅሎ ደነበረችና በሰፈር መካከል ፈጥጣ ስትሄድ በሰፈሩ ያሉት ሌሎችን በቅሎች እየደነበሩና እየፈረጠጡ የጣሊያኖቹ ከብቶች ወደ ተሰማሩበት አግነተው ሲሄዱ ወታደሮቹ በቅሎቻቸውን ለመመለስ እየተከታተሉ በሮጡ ጊዜ በምሽጉ ውስጥ ያሉ ጣሊያኖች የአጼ ምኒልክ ወታደሮች ለጦርነት የመጡ መስሏቸው መድፍ መተኮስ ጀመሩ። አጼ ምኒልክ በፍጥነት ሊቀመኳስ አባተንና በጅሮንድ ባልቻን አስጠርተው መድፍና መትረየስ እየጠመዳችሁ ተኩሱ ብለው ሊቀመኳስ አባተን በቀኝ በጅሮንድ ባልቻን በግራ ሰደዷቸውና ሲተኩሱ አመሹ። እዚህም በኋላ ልዑል ራስ መኮንንና የቀሩትንም ራሶች አስጠርተው የኔ ሐሳብ ወደ አዲግራት ወደ አስመራ ሄደን ጦርነቱን በዚያ ለማድረግ ነበር። አሁን ግን በዚህ በመሽጉ ውስጥ ያሉ ጣሊያኖች መስፍ እየተኮሱ ጦርነት ከጀመሩ እንዲህ ማድረጋቸውን ባይኔ ያየው ጣላቴን በስተኋላ ያድርጌ ወደፊት አልሄድምና ካብካባችሁን አፈደልድላችሁ ጠንክራችሁ ተዋጉ። ለመድፉና ለመትረየሱም አባተና ባልቻ ዋና ይሁኑ ብለው አዘዙና ወዲያው ማታውኑ ጀምሮ ሌሊቱን ሁሉ ለመድፍ ለመትረየሱ መታኮሻ የሚበቃ ካብ ተክቦ አደረና ጠዋቱ ጀምረው ቀኑን ሁሉ ሲታኮሱ ዋሉ። ደግሞ እንደ ኢየሱስ ምሽግ ውስጥ የሚበቃ ውሃ እንደሌለና የውሃው ትልቅ ምንጭ ያለው ከምሽጉ ውጭ መሆኑን አጤ ምኒልክ ሰምተው ነበርና የውሃውን ምንጭ ከመያዝና በውሃ ጥም ከማስጨነቅ የሚሻል ሌላ ነገር አይገኝም ብለው ብዙ ብዙ ጭፍራ ያሏቸውን የልፍኛ ሽኮሮቻቸውን እነ ልጅ ገብረ ጊዮርጊስን እነ ድል ነሴን እነ ሸዋየን ሌሎችንም ሁሉ በሌሊት ሄዳችሁ የውሃውን ምንጭ ይዛችሁ ጠብቁ ብለው አዘዟቸው። ከጥቂታይቱም የጦር ሰራዊት ክፍል በየደንቡ እየታዘዙ ተጨምረውላቸው ነበር። እነዚህም ለውሃው መጠበቅ የታዘዙ ሰዎች ስለ አገራቸውና ስለ ንጉሳቸው ፍቅር ምንም ሳይፈሩ በድፍረት እየሄዱ በዚያው በምንጩ ዙሪያ የመታኮሻ ካብ እየካቡ ጠንክረው ይጠብቁ ጀመር። ጣሊያኖችም የውሃው ምንጭ ይያዝብናል ብለው አላሰቡም ነበርና የመያዙን ነገር በሰሙ ጊዜ ለመድፍ መተኮስ የማይመቻቸው ስፍራ ስለሆነ ከሌሊቱ በሶስት ሰዓት ተሰልፈው መጥተው እስከ ስድስት ሰዓት ጦርነት ገጠሟቸውና የማይችሉ ስለሆኑ ተመልሰው ወደ ምሽጋቸው ገቡ። ስለሆነም ከሁለቱም ወገን ብዙ ሰዎች መሞታቸው አልቀረም። በነጋም ጊዜ ሊቀመኳስ አባተ መድፉን እያነጣጠረ ቢተኩስ የዕቃ ቤታቸውንና የመሃል ቤታቸውን ያፈርስባቸው ጀመር። በጅሮንድ ባልቻም በበኩሉ በመነጽር እያየ በመተኮሱና ምሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህም አድርገው 10 ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር 3 ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከ መቼ ከዚህ ስንጠባበቅ እንኖራለን? ቢሆንም ባይሆንም ባንድ ልብ ባንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በአስራ አንድ ሰዓት ጀምረው በመሰላሉ ላይ እየተንጠላጠሉ እጅ ለእጅ እየተያያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞ ዘመን ነበር እንጂ በጠመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የልዑል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከ700 ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጆር ጋሊያኖ ምንም እንኳ ምሽጉ የተነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና ከእሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰገደው። በዚያም መልእ ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደነጋዴና እንደተራሰው መስሎ ከሉል ራስ መኮንን ጋር ተላምዶ ነበርና ነገሩን አስቀንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ሉል ራስ መኮንን ቀርቦ የእናንተ ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የኛ ሰራዊት ለምን በውሃትም ይሞታል? ነገሩ በፍቅር ከሆነ እንኳን መቀሌን አድግራትንም ለቀን እንሄዳለን ይያለ ይማታልቃል ተናገረ። ሉል ራስ መኮንንም የርቁን ነገር ወደፊት እንነጋገራለን። እኔም ገና መቀሌ እንደደረስ ይህንኑ የርቁን ነገር ወደ ጀነራል ባራቲሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ህግ የሁለቱም ወገን ሬሳ እስቲቀበር የኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ ምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያም ቀን ማታ ጣሊያኖች በአጼ ዮሐንስ ጊዜ በሰሃቲ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽጉ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአጼ ዮሐንስ ጊዜ ሰዓት ላይ ባይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ሉል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአጼ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በስህፈት አድርገው ለፌልተር ሰጡትና ጀነራል ባራቴሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንዳ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የእርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአጼ ምኒልክ ዘመኞች በምሽጉ ውስጥ ያሉት ጣሊያኖች ምናልባት እንኳ ኃይል አግኝተው ውሃ ለመቅዳት ቢመጡ እንዳያገኙ ብለው ምንጩን በአፈርና በደንጊያ እየተቀጠቁ ደፍነውት ነበር። ጣሊያኖችም በውሃ ጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍርስና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለዕቃዎችንና ለመሳሪያዎች ለአወጣጣችንም በጽህፈት የሆነ አንድ ውል መቀበል ያስፈልገኛል ብሎ ስለተናገረ ሙሴ ፌልተር በጀነራል ባራቴሪ ፈቃድ ከዚህ ቀጥሎ ያለውን የእርቅ ውል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ፣ ሁለተኛ፣ አጼ ምኒልክም ዕቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትን ሲሄዱ ለመኳንንቶቹ መቀመጫ በቅሎዎች፣ ለዕቃቸው መጫኛ አጋሰሶች እንዲሰጧቸው፣ ሶስተኛ፣ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በአስር ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በውሃ ጥም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቴሪ ከተቀላቀሉ በኋላ የእርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን 10 መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ሂድ ብለው ለማጆር ጋሊያኖ ቢያስታውቁት፣ እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው እያለ ልዩ ልዩ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የርቁን ነገር ሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን አስሩን መኳንንቶች ይሻፈራራለው ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጧቸው። ራስ መኮንንም እንደ ኢንተርናሽናል ደምብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጡት። ለመኳንንቱም እንደየማረጋቸው አንዳንድ በቅሎ ሰጧቸው። ለቃቸው ማንሻ 700 ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጧቸውና ጣሊያኖች ለቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ለሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቴሪ የአንድ ሰዓት መንገድ መጥቶ አንገቱን አቅፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የእርቁን ነገር ከጀነራል ባራቴሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሐውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሐውዜን የሐራማት ዋና ከተማ ነው። የተቆረቆረውም በደጃዝማች ውቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስቲገቡ ድረስ የእርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የእርቁ ነገር ፈቃዴ መሆኑን ይመሰክራል። አሁንም የእርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል የእግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት፣ የእርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቴሪ ምላሽ ተቀብዬ እስክመጣ ከዚህ ከሰፈሩበት ከሐውዜን ተነስተው ወደፊት እንዳይጓዙ ቃሎን ይስጡኝ አላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቴሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው በሐውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ ብጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ከሐውዜንም ተነስተው በወር አልፈው በፈረስ ማያ አድርገው ዛታ ከሚባለው አገር ሲደርሱ ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቴሪ ተልኬያለሁ ብሎ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ልዑል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት የእርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቴሪ ታዝዣለሁ። የእርቁም ሐሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ ወታደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጌ ያለው አገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን፣ ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ ውሉም ለአምስት ዓመት እንዲጸና የሚል ነው። ልዑል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቼዋለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጣችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንዲተከልባት ለመፍቀድ አይደለምና፣ እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ በአስመራ ተቀመጡ። የውጫሌንም ውል 17ኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርቁ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሄድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም የአጼ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቴሪም የዲግራተን ምሽግ መገናኛና መስተሰብ ያድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን ይያስተለፈ መድፉን መትረየቱን እየጫነ ወደ እንኪጫው ጉዞ ጀመረ። አስባትና ለጃቻጎስ ተፈሪ ከጣሊያኖች እየከዱ ወደ አሴ ምንሊክ ስለመግባታቸው ራስባት የአጋሜ ባላባት የሰባጋዲስ የልጅ ልጅ ናቸው። ራሳሉላ ከራስ መንገሻ ጋር በተቆራረፉ ጊዜ ራስባትም በሴራው ውስጥ አሉበት ተብለው ተጠርጥረው ነበር። አንዶገንም ለጣሊያኖች የትግሬንና የራስ መንገሻን ወሬ ያቀብላሉ እየተባሉ ይጣሙ ነበርና በዚህ ሁሉ ምክንያት ራስ መንገሻ ከነ ልጆቻቸው አስረው ባምባ ሰላማ አስቀምጣቸው ነበር። ነገር ግን በኳቲት ጦርነት ጊዜ ጣሊያኖች ፈተው እንዳይወስዷቸው ካምባ ሰላማ ወደ አላግ ሄደው እንዲታሰሩ አደረጉ። ከዚህ በኋላ ጀነራል አሪሙንዲና ሜጀር ቶዞሊ ራስ መንገሻን እያባረሩ አላጌ በደረሱ ጊዜ ራስ ስብሃትን ከነ ልጆቻቸው ፈተው ካላጌ አስወረዷቸው። ወዲያውም ወደ ጀነራል ባራቲሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሾሜ ያለው ብሎ ደስ አሰኛቸው። ፊትም ለኳቲት ጦርነት አጋሜን ለደጃቻጎስ ተፈሪ ሰጥቶት ነበር። የመደረጉ የትግሬ መኳንንት እንደነ ራስ ስብሃት እንሽማለን ይያሉ ከራስ መንገሻ እየከዱ እንዲገቡለት ለማድረግ ይሆናል እንጂ እንደርታ የራስ ስብሃት አጋሜ የደጃቻጎስ ግዛት ሆኖ እንዲቀር አልነበረም። ለኡል ራስ መኮንንም ከቀሩት ራሶች ጋር በግስጋሴ ወደ አላጌ መምጣታቸው በተሰማ ጊዜ ጀነራል ባራቲሪ ራስ ስብሃትን የፋኖ ወታደር ሁሉ አለቃ አድርጎ ወደ አላጌ ሰዷቸው ነበርና ማጆር ቶዞሊ ጋር ሆነው ባላጌ ሲዋጉ ብለው ድል ሆነው ቶዞሊ ሲሞት እሳቸው ሸሽተው አመለጡ። እንደዚህም ሆነው ከጣሊያኖች ጋር ቆይተው ሳሉ ከመቀሌ ጦርነት ጀምሮ አጼ ምኒልክና በጣሊያኖች መካከል የታሰበው ጦርነት ቀርቶ ሰላምና እርቅ ሊሆን ነው እየተባለ ሲወራ ነበርና አሁን የእርቁ ነገር ቀርቶ ሁለቱም ወገኖች ለጦርነት መሰናዳታቸው ቁርጡ በታወቀ ጊዜ ራስ ስብሃትና ደጃቻጎስ ባንድነት ተማክረው እኛ ወደ ጣሊያኖች መግባታችን ራስ መንገሻ ቢያስቀይሙን እሳቸውን ብቻ ይጎዳን መስሎን ነበር እንጂ የሀገራችንን የኢትዮጵያ ነጻነት የሚያጠፋ የንጉሳችንን ክብር የሚያዋርድ ጠላትማ ሲመጣ ከጠላት ጋር ሆነን እንደምን ንጉሳችንን እንወጋለን? እናታችንን ኢትዮጵያንስ እንደምን እንከዳለን? እንደዚህማ ብናደርግ እግዚአብሔርስ በነፍስና በስጋችን ይፈርድብን የለምን? ተባብለው ከጣሊያኖች የተቀበሉትን የጦር መሳሪያ እንደያዙ የአካለ ጉዛይን ሰዎች አስከድተው ወደ ማታ በአስር ሰዓት ከሰፈር ተነስተው እንቢልታ ያፍነፉ በግልጥ ይጓዙ ጀመር። የጣሊያንም የጦር አለቆችና ወታደሮች ለመናፈስ ለሽርሽር የሚሄዱ እንጂ በግልጥ እንቢልታ ያፍነፉ ከተው ይሄዳሉ ብለው አልጠረጠሯቸውም ነበርና ያጀቡን ማማርና የሚሄዱበትን መንገድ በመነጽር እያዩ ዝም አሏቸው። ወዲያውም ቀኑ እየመሸና ሰዓቱ እየጨለመ ሲሄድ ያለ ስጋት ይጓዙ ጀመር። ለሊቱንም ሲጓዙ አድረው ጠዋት ሲነጋ አለቃ ባለው በኢጣሊያ ሰራዊት ላይ አደጋ ጥለው አንድ ሰው እንኳን ሳያመልጥ ሁሉንም ገደሏቸው። ይህም ወሬ በተሰማ ጊዜ ማጆር ባሊ የሚባለው ከንቂጨው ሂዶ እንዲረዳ ታዘዘና በግስጋሴ ቢሄድ አለቃ ያሉት ጣሊያኖችና ባሽባዙ ቆጭ አልቀው እነራስ ስብሃትም አምልጠው ከሄዱ በኋላ ስለደረሰ በጣም አዘነ። ነገር ግን እንዳጋጣሚ ከነገር ያልገቡ ከጦርነቱም ያልነበሩ 27 የሚሆኑ ባላገሮች በዚያው ዙሪያ ፍለተገኙ እነዚያን አፊዞ የፊጥኝ እያሰረ በሆዳቸው እያስተኛ በጠመንጃ ፈንጃ ጀርባ ጀርባቸውን እያወጋ አስገድሎ ቁጭቱን ተወጣባቸው። ከዚህም በኋላ የሞቱትን ሰዎች ሬሳ አስቀብሮ ሲጨርስ ወደ እንኪጨው ተመለሰ። እነራስ ስብሃት ግን ካሌቋ አልፈው ሳግሬን በሚባል ስፍራ ላይ ያሉትን ጣሊያኖች ፈጅተው ወደ ደብረ ተህሰስ ሲደርሱ ኮሎኔል ክሪስቶፈር ከሚባለው ጋር ጦርነት ቢገጥሙ ድል አርጎ መለሳቸው። ከዚህም በኋላ ወደ አጤ ምኒልክ ተላልከው እንዲመጡ ከተፈቀደላቸው በኋላ መጥተው ተገናኝተው ከጣሊያኖች ጋር ሆነው በሰሩት ባለፈው ስራቸው መጸጸታቸውን እየገለጹ ተናግረው የጦርነቱንም አኳኋን ተናግረው ሲጨርሱ የማዕረግ ልብስና መሳሪያ ተሸልመው ወደ አጋሜ ተመልሰው ሄዱ። አጋሜም የኖሩበትና መውጫ መግቢያውን ያወቁት አገራቸው ስለሆነ ካንዱ ወደ አንዱ እየተዘዋወሩ ከአዲግራት ወደ አንኪጨው በሚመላለሰው ጓዝ ላይ አደጋ ጥለው ብዙ ሰዎች በሽተው ስንቅ የተጫኑ 700 ያህል ግመሎችና አጋሰሶች ቢያገኙ ሁሉንም በጎራዴ ቋንጃቸውን እየመቱ ጣሏቸው። የተጫነውንም ዕቃ ሁሉ ባላገር እየተዛረፈ ወሰደው። ከዚህም በኋላ በአጋሜ ጀርባ ዞረው ከአስመራ ከምጽዋ ጋር የሚያገናኘውን ስልክ ሁሉ እየቆራረጡና እየበጣጠሱ ጨረሱት። ጣሊያኖችም ይህን የመሰለ ትልቅ ጉዳት ስላገኛቸው እነራስ ስብሃትን እየፈለጉ ለመያዝ ምንም እንኳ በብዙ ቢጥሩ ሳይሆንላቸው ቀረ። አጼ ምኒልክም ከየሃ ተነስተው ገንደብታ ላይ ሰፍረው ሳሉ ጣሊያኖች ተንኪጨው ምሽጋቸው መጥተው አደጋ ይጥላሉ እየተባለ ይወራ ነበርና ስመጥሩ አርበኛ አሽከራቸውን ቀኝ አዝማች ታፈሰን ወደ አንድ ተራራ ዘልቀህ የጣሊያኖችን ሰፈር በመነጽር አይተህ ተመለስ ብለው ልከውት ነበርና እርሱ ወደ ረጅም ተራራ ወጥቶ ሲመለከት ብዙ የጣሊያን ወታደሮች ከምሽጋቸው ወጥተው እሱ ወደ ቆመበት ተራራ እግር ሲመጡ ቢያይ ከእርሱ ጋር 120 ወታደሮች ነበሩና እነዚያኑ ይዞ ወርዶ መታኮስ ሲጀምር እየሸሹ ወደ ምሽጋቸው ተመለሱ። ቀኛዝማች ታፈሰም ተመልሶ መጥቶ ያየውንና የሰራውን ሁሉ ቢነግራቸው መኳንንቶቻቸውን ሰብስበው የጣሊያኖች ሐሳብ በጉድባና በምሽግ እየሆኑ እኛን ብዙ ቀን ለማስቸገር ነው እንጂ በሜዳ ወጥተው ጦርነት ለማድረግ አይመስለኝምና ወደ ሐማሴን መንገድ አቅንተን ብንሄድ ይሻላል በማለት ምክንያታቸውን ቆረጡና ከገንደብታ ተጉዘው አሳይ በሚባለው ከአባ ገሪማ ጉልት አልፈው በየካቲት 14 ቀን አድዋ ከተማ ገቡ። በዚያም ተሰልፈው ቢጠብቋቸው ጣሊያኖቹ ከምሽጋቸው ሳይንቀሳቀሱ ቀሩ። በማግስቱም ልዑል ራስ መኮንንና ራስ መንገሻ ዮሐንስ፣ ራስ ቢትወደድ መንገሻ፣ ቢታውራሪ ተክሌ፣ ቢታውራሪ ገበየው፣ ሊቀመኳስ አድነው ወደፊት እስከ መረብ ብቅ ብለው እንዲጠብቁ ታዘው ነበርና መንገድ ከጀመሩ በኋላ ወንዞች ሁሉ በመድረቃቸው ምክንያት ውሃ ስለተቸገሩ ግድ ሆኖባቸው ተመለሱ። በየካቲት 16 ቀን የጣሊያን ወታደሮች እየተሰለፉ ከምሽጋቸው መውጣት ጀምረዋል ተባለና ደጃች በሻህ አቦየና ደጃች ወልዴ ወዲያው ተጠግተው ዘብት ይጠብቁ እንዲያድሩ ታዘዙና ሄዱ። በማግስቱም አጼ ምኒልክ የፊቱን በፊት የኋላውን በኋላ የቀኙን በቀኝ የግራውን በግራ አሰልፈው እሳቸው በመካከል ሆነው ቢወጡ ጣሊያኖችም ተመልሰው ወደ ምሽጋቸው ገብተዋል ተባለና በዚህ ነገር እጅግ ተናደዱ። መኳንንቱ ግን ዛሬ በዚህ አድረን ነገ ጧት ምሽጉን በኃይል ገብተን እንዋጋለን በማለት ምክር ከጨረሱ በኋላ የትግሬው ገዥ ራስ መንገሻ ይህን ቢሰሙ ጃንሆይ ጉድባ ጎድቦና ምሽግ መሽጎ በተቀመጠ ጠላት ላይ በኃይል ከገባል ሰራዊታችንን ከማስጨረስ በቀር ምንም ጥቅም አናገኝምና ይህ ነገር እንዳይደረስ ጃንሆይን አስምላለሁ እያሉ ስለተናገሩ መልካም ምክር ነው ተባለና ወደ ሰፈር ተመለሱ። ከዚያም ቀድሞ የመሐመድ አንፋሪን መክዳት የራስ ወልደ ጊዮርጊስን የተጀስ ተሰማንና የአዛዥ ወልደ ጻድቅን ወደ አውሳ መዝመት በቀደም ተገልጸ ጽፈን ነበርና እዚያ ከመሐመድ አንፋሪ ጋር ተዋግተው ብዙ ሺህ ሰዎች ገለው ድል አርገውት ኖሮ የምስራቹን የያዙ መልክተኞች በየካቲት 22 ቀን አድዋ ገብተው ለአጼ ምኒልክ ስለተናገሩ በሰፈሩ ሁሉ ትልቅ ደስታ ሆነ። ወዲያው ገዱ ያማረነውና እኛም ይቀናናል እየተባለ በየሰዋ እንደ ትንቢት ሲነገር አመሸ። ስለ አድዋ ጦርነት አጼ ምኒልክ ከመቀሌ ጀምሮ የተጀመረው የእርቁ ንግግር የሚፈጸመው ነገሩ ሁሉ በወዳጅነት ተጨርሶ ወደ ሸዋ የሚመለሱ መስሏቸው ነበር። ጀነራል ባራቴሪ ግን ለነገሩ ወዝ እየሰጠ የተመቸቀንና ስፍራ ፈልጎ አደጋ ለመጣል ነበር እንጂ የእርቁ ነገር እንዲፈጸም አለማሰቡን ስለተረዱት ወደፊት እየገፉ ይሄዱ ጀመር። ቢሆንም ለዘመቻው ከተነሱ አምስተኛ ወር ያህል በመሆኑ ለሰራዊታቸው የሚበቃ ስንቅ አልተገኘም ነበር። አድዋም ከገቡ በኋላ ጦርነቱ በመሃሉ የሚጀመር ስለመሰላቸው ሁለት ቀን ያህል እየተሰለፉ ቢወጡ ጣሊያኖች ከምሽጋቸው የማይወጡ ሆኑ። ባዲግራትና በንኪጨው ወደ ተሰራው ምሽግና ጉድባ ገብተው እንዳይዋጉ በጣም ጠንካራ መሆኑን ሰምተው ነበር። ስለዚህ ከአጼ ምኒልክ ሰራዊት ከሶስት አንዱ ስንቅ ለመፈለግ ወደ ሽሬ፣ ወደ ተምቤን እስከ ጠለምት ድረስ ተበታተነ። አንዳንዱም የአክሱም ጽዮንን ቤተ ክርስቲያን እንሳለማለን እያለ ወደ አክሱም ሂዶ ነበር። ይህ እንኳን መደረጉ የጦር አለቆቹ ሳይጠነቀቁ በመቅረታቸው ነው እንጂ በጦርነት ጊዜ አንድ ልብ ሆኖ በየታዘዘበት ስፍራ ጸንቶ ጠላትን መጠባበቅ ነበር እንጂ ቤተ ክርስቲያን እሳለማለሁ፣ ገዳምና ደብር አያለሁ ብሎ ያለ ፈቃድ ከሰፈር መሄድ የማይገባ መሆኑ በጦርነት ሕግ የታወቀ ነው። ቢሆንም የእግዚአብሔር ፈቃድና ረድኤት ሲጨመርበት የከበደው ሁሉ ይቀላልና ጣሊያኖች በእንኪጨው ሰፍረው ሳሉ ገብረ እግዚአብሔርና አውዓሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጼ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጀነራል ባራቴሪ ይነግሩ ነበር። ስለሆነም በትውልዱ ኢትዮጵያዊ የሆነ ሰው ሁሉ ለአገሩ ነጻነት ለንጉሱ ክብር ተቆርቋሪ ነውና ምንም ከጣሊያኖች ገንዘብ ቢቀበሉም በልባቸው እናታቸውን ኢትዮጵያን ንጉሳቸውን አጼ ምኒልክን አልከዱም ነበርና ከጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር። እነዚህም ሁለት ሰላዮች ወደ ጀነራል ባራቴሪ ሄደው የአጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ፣ በተምቤን፣ በጠለምት፣ በአክሱም ተበትኖ ከአጼ ምኒልክ ጋር ያለው ሰራዊት እጅግ ጥቂት ነውና ዛሬ ወይም ነገ ጦርነት ብትገጥም በአንድ አፍታ ድል ታደርጋለህ ብለው ነግረው በአንድ ወገን ደግሞ ወደ አጼ ምኒልክ ልከው ለጀነራል ባራቴሪ ረዳቱ ወይም ጠቅላይ የጦር አለቃው መሆኑ ያልታወቀ ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከጣሊያን አገር መጥቶ ምጽዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ለጀነራል ባራቴሪ የአጼ ምኒልክ ሰራዊታቸውን ሁሉ ስንቅ ለመፈለግ ተበትኖ ብቻቸውን ናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረነዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጀነራል ባራቴሪም በየካቲት 22 ቀን 1888 ማታ በ12 ሰዓት ሰራዊቱን አሰልፎ ከእንኪጨው ተነስቶ ሌሊቱን ሲጓዝ አድሮ 10 ሰዓት እንደ አባ ገሪማ ደረሰና ጀነራሎቹን በደንብና በጥራት አሰልፎ ጦርነት እንዲጀመር አደረገ። የጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያታ ተራራና በሰሎዳ ተራራ መካከል ያለው ሰዳፋት ቦታ ነበር። በስተግራ ጀነራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጀነራል ዳቦር ሜዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጀነራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጀነራል አሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። እነዚህም በቀር በየተራራው ላይ የሆኑ የጦርነቱን አኳኋን እያዩ ለገሌ ጦር ረዳት ይሂድለት፣ እገሌ ወደፊት ይክፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትዕዛዝ የሚሰጡ የጦር አለቆች ነበሩ። ትዕዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጀነራል አልቤርቶሊ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ ሁለት ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጀነራል ባራቴሪ ከንኪጨው ያሉትን ጀነራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ትጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅሮንድ ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻን እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አስለፈፉ። 12 ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ፍቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው ባንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ መስሎ እየተፏከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ አገራቸው ነጻነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛልና ልረፍ አይልም ነበር። እቴጌ ጣይቱም በክፍላቸው 5000 ወታደር ነበራቸውና ምንም ሴት ብሆን በዛሬው ቀን በድንኳን ውስጥ ተቀምጫሉልም ብለው በሰልፉ መካከል ሆነው አይዞህ በርታ እያሉ ይሰግዱት ነበር። ሊቀ ጳጳሱ አቡነ ማቴዎስም ከየደብሩ አለቆችና ከድንባሮ ማርያም ካህናት ጋር በአንድ ስፍራ ቆመው ወደ ጦርነቱ የሚገባውን ወታደር እግዚአብሔር ይፍታህ እያሉ ያናዝዙ ነበር። የጦርነቱም አኳኋን አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥና ከመግደል በቀር በአንድነት ቆሞ ለመዋጋት አያስብም ነበር። እንኳን የጭፍራ አለቆች ደጃዝማቾችና ራሶቹም ቢሆኑ በፈረስ እየሆኑ አንደኛውን እየጋለቡ ይገሉ ነበር። በጠመንጃ መግደልንም ከጉብዝና ስላልቆጠሩት በጎራዴ ለመግደል ይሽቀዳደሙ ነበር። ይልቁንም ተራ ወታደር ከመግደል ይልቅ የጦር አለቆችን መግደል ጀግንነት ነው እያሉ ተራውን ወታደር እያለፉ በቆቡና በልብሱ የወርቅ ምልክት ያለበትን የጦር አለቃ ይፈልጉ ነበር። ይህንንም በመሰለ በጀግንነት አኳኋን 6 ሰዓት ያህል እንደተዋጉ የጣሊያን ጦር ድል ሆነና መሸጅ ጀመረ። የአጼ ምኒልክን ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጀነራል ባራቴሪና ጀነራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እያጎረሱ ጎራዴ እየመዘዙ የጣሊያን ሰራዊትን አትሽሽ እያሉ ለማስፈራራት ቢሞክሩም እምቢ ብሎ እየጣላቸው ሸሸ። እቴጌ ጣይቱ በማናቸውም ቢሆን ለእርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከእሳቸው ጋር ያሉትን ዘበኛቸውን፣ ገረዶቻቸውን፣ ሁሉ ወዛዝሩ ሳይቀሩ በገምቦ በርቆት ይህንንም በመሰለው ሁሉ ውሃ እያስቀዱ ቅስለኛውን ሁሉ እያስነሱና እያስመጡ ውሃ ያጠጡት ነበር። እዚህም በርራይ ስራቸው የጣሊያን ቅስለኞች እንኳ እያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። ዘጠኝ ሰዓትም በሆነ ጊዜ የአጼ ምኒልክ ጀግኖች ቁስለኛቸውንና ከጣሊያን የማረኳቸውን ምርኮኞቻቸውን እየያዙ ወደ ሰፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው ለእኔ ድንኳን እያሳረፍ ተመለስ፣ ምርኮኛህንም እኔ ዘበኛ አስጠብቅልሃለሁ እያሉ ያስለፍፉ ነበር። በስተግራም በኩል ያሉት የጣሊያን ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው የጣሊያን ወታደር ድል ሲሆን አልመለስም ብለው በአስራ ሁለት ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በአንድ ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ አምስት ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብ የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ድሉ የኢትዮጵያና የአጼ ምኒልክ ቢሆንም ከሚወዷቸው መኳንንቶቻቸውና ከአሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሐዘን ተደርጎ ነበር። ተፈጸመ።
Thank you.